ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 8 2011 ዓ.ም ምረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
ቤተ መንግሥት የሄዱት ወታደሮች የለውጥ ሂደቱን የማደናቀፍ ዓላማ ባላቸው አካላት የተላኩ ነበሩ። ጠቅላይ ሚኒስትር አብይ አህመድ
መጀመሪያ ስሜትን አረገብን፣ ከቀዘቀዘ በኋላ ውይይት አካሄድ። ራሱ ኤኬሌ ቀሰቀሰኝ፣ ኤኬሌ አደራጀኝ፣ ኤኬሌ ያደረገኝ ብሎ አውጥቶ ለህግ እያቀረበ ነው። ጥይት ሳይተኮስ ሰው ሳይሞት ይሄ ለእነሱም እንደነገርኳቸው አደገኛ የሚሆነው በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው።
ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና ዜናዎች እናነባለን። የኢትዮጵያና የኤርትራ የውጭ ጉዳይ ሚኒስትሮች ሞቃዲሾን ከጎበኙ በኋላ በጋራ መግለጫ አውጥተዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁና የኤርትራው አቻቸው ኦስማን ሳልህ መሐመድ ከሶማሊያ ሕዝብና አመራር ጋር መቆሙን እንደሚቀጥሉ ደግመው አረጋግጠዋል። የሶማሊያ ፌዴራል መንግስት የሀገሪቱን የረጅም ጊዜ ማገገምን ለማጎላበት በሚያደርገው ጥረት መላ ዓለም አቀፍ ማህበረሰብ ተባብሮ ፌዴራል መንግስቱን እንዲደግፍም ጥሪ አቅርበዋል። በሀገር ውስጥም ሆነ በውጭ ያሉት ባለድርሻዎች ሁሉ ለሀገሪቱ ሰላምና መረጋጋት እንዲሰሩ ሁለቱ ሚኒስትሮች ጥሪ አድርገዋል። ለሉዓላዊነት፣ ለግዛታዊ ክብርና ለፖለቲካዊ ነጻነት ያላቸው የጋራ እውቅና እንደተጠበቀ ሆኖ የክልሉን ጸጥታ ብልጽግናንና መረጋጋት ለማስጠበቅ ያላቸውን ቁርጠኛነት ባወጡት መግለጫ አስምረዋል።
ከአዲስ አበባ የተለያዩ አካባቢዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተወስደው የነበሩ ወጣቶች መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን ዛሬ አስታወቀ። ዛሬ የተለቀቁት 1174 ወጣቶች በቁጥጥር ስር የዋሉት ከጸጥታ ችግር ጋር ተያይዞ እንደነበረና የተሰጣቸውን ስልጠና ማጠናቀቃቸውን ኮሚሽኑ ለሀገር ውስጥ መገናኛ ብዙሃን በሰጠው መግለጫ ገልጿል። ወጣቶቹ በጦር ላይ ለአንድ ወር ራስን ከወንጀል ስለማራቅና ተያያዥ ስልጠናዎችን ለመስጠት የተያዘውን የጊዜ ሰሌዳ ማጠናቀቃቸው፣ ወደ ቤተሰቦቻቸው እንዲቀላቀሉም የማጓጓዝ ሥራ መጀመሩም ተገልጿል። ወጣቶቹ ዛሬ እንደሚፈቱ ቀደም ሲል ገልጾ የነበረው ፌዴራል ፖሊስ ኮሚሽንም ሆነ የአዲስ አበባ ፖሊስ ለተባለው ስልጠና ወደ ጦር ላይ የተወሰዱት ወጣቶች ቁጥር 1204 እንደነበረ አስታውቆ ነበር።
በአዲስ አበባ ከተማ ሁከትና ብጥብጥ ለመፍጠር ወጣቶችን በማደራጀት ተጠርጥረዋል ሲል ፖሊስ 3 ሰዎችን ዛሬ ፍርድ ቤት አቀረበ። ፍርድ ቤቱ 7 ቀናት የምርመራ ጊዜ ሰጥቶ ተለዋጭ ቀጠሮ አድርጓል። መለስካቸው አማሃ ዝርዝሩን ልኳል።
ፖሊስ ጥቅምት 6 ቀን 2011 ዓ.ም ምርመራ ያዛቸውን አቶ ሚካኤል መላክና አቶ ሄኖክ አክሊሉ የተባሉ ሰዎችን በተለያዩ የወንጀል ድርጊቶች ጠርጥሬያቸዋለሁ ብሎ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት አቅርቧቸዋል። ፖሊስ ለፍርድ ቤቱ እንደገለጸው ሁለቱ ተጠርጣሪዎች የአዲስ አበባ ወጣቶችን ሁከትና ብጥብጥ ለመፍጠር በተለያዩ ማኅበራዊ መገናኛ ዘዴዎች ሲቀሰቅሱና ሲያደራጁ እንደነበሩ፣ አዲስ አበባ ከተማን ከክልል የመጣ ሰው አይመራትም በማለት ቅስቀሳ በማድረግ ተሰማርተዋል በሚል ጥርጣሬ እንደያዛቸው ገልጸዋል። ፖሊስ በማከልም የተከሳሾችን ቃል እንደተቀበለ የወንጀል ድርጊቶቹን የፈጸሙባቸውንም ሞባይሎችና ኮምፒውተሮቻቸውን እየመረመረ መሆኑን አስረድቶ 14 ቀናት ተጨማሪ የምርመራ ጊዜ እንዲሰጠው ጠይቋል። የተጠርጣሪ ጠበቆች የፖሊስን ጥያቄ በመቃወም ደንበኞቻቸው በወንጀል የሚያስጠረጥራቸውን ድርጊት አልፈጸሙም ብለዋል። ከጠበቆቹ አንዱ አቶ ዳማው አስፋው ለቪኦኤ እንዳስረዱትም ሐሳባቸውን የመግለጽም ሆነ የመደራጀት መብታቸው በሕገ መንግሥቱ የተከበረ ነው ብለዋል። ስለሆነም ተጠርጣሪዎቹ የዋስ መብታቸው ተጠብቆ ከእስር እንዲፈቱ ጠይቀዋል። ፖሊስ በበኩሉ የጠበቆቹን ጥያቄ ተቃውሞ ተጠርጣሪዎቹ ቢፈቱ መረጃ ሊያጠፉና የምስክሮችንም ሐሳብ ሊያስለውጡ ይችላሉ በማለት ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ለፖሊስ ተጨማሪ 7 ቀን የምርመራ ጊዜ በመፍቀድ ለጥቅምት 15 ቀን 2011 ተለዋጭ ቀጠሮ ሰጥቷል። ሁለተኛ ተጠርጣሪ አቶ ሄኖክ አክሊሉ የህግ ባለሙያ ሲሆኑ ከወራት በፊት የሽብር ክስ ተመስርቶባቸው ጠበቃ ላጡ አያሌ ዜጎች በነጻ የጥብቅና አገልግሎት ሲሰጡ እንደነበሩ፣ ዛሬ ጠበቆች በዋስ እንዲፈቱ ለፍርድ ቤቱ አቤት ሲሉም ይህንኑ ሙያዊ መልካም ምግባራቸውን አንስተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባውም። በትግራይ ክልል እንደርታ ወረዳ የሚገኘው የኢታካ ጨርቃጨርቅ ፋብሪካ ዛሬ ተመርቆ መከፈቱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የፋብሪካው ባለቤት ካብዞዲያ ግሩፕ የሚባለው የጣሊያን ኩባንያ ሲሆን በአሁኑ ጊዜ 22 ሚሊዮን ብር የሚገመት የጨርቃጨርቅ ምርት በየወሩ ለውጭ ገበያ እያቀረበ እንደሚገኝ ተገልጿል። የኢታካ ጨርቃጨርቅ ፋብሪካ ለ1100 ሰራተኞች ቋሚና ጊዜያዊ የሥራ ዕድል የፈጠረ ሲሆን በቀጣይም የሰራተኞችን ቁጥር ወደ 1500 ከፍ ለማድረግ እቅድ መያዙ ተጠቁመዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የገባበት ያልታወቀ የሳውዲ ተወላጅ ጋዜጠኛን በሚመለከት ከሳውዲ አረቢያና ከቱርክ ባለሥልጣኖች ጋር ስለተነጋገሩበትና ስለተደረገው ምርመራ ለፕሬዚዳንት ትራምፕ አስረድተዋል። አሜሪካ ይኖር የነበረው ጋዜጠኛ ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ውስጥ በሳውዲ ሰላዮች ተገድሏል ትላለች ቱርክ። የቱርክ መርማሪዎች በአንድ ሳምንት ውስጥ ለሁለተኛ ጊዜ ቆንስላውን በአዲስ መልክ ፈትሸው በአቅራቢያው ባለው የሳውዲ ቆንስላ መኖሪያ ቤትን ለዘጠኝ ሰዓታት ያህል ከፈተሹ በኋላ ነው ፖምፔዮ በዋይት ሀውስ ከፕሬዚዳንት ትራምፕ ጋር ተገናኝተው የተነጋገሩት። ቆንስላው ባለፈው ማክሰኞ ወደ ሪያድ ሳይታሰብ ተመልሰዋል። ይሁንና ከፍተኛው የዩናይትድ ስቴትስ ዲፕሎማት ከሪያድ ሲነሱ የሳውዲ መሪዎች የራሳቸውን ምርመራ እስከሚያካሂዱበት ጊዜ ድረስ ስለ ጉዳዩ መነጋገር አይፈልጉም ብለዋል። የምርመራውን ውጤት ይፋ እናደርጋለን ማለታቸውንም ገልጸዋል። ሳውዲ አረቢያ ስለ ኻሾጂ መጥፋት የማውቀው ነገር የለም ብላለች።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አፍጋኒስታን ውስጥ ኃይለኛ ናቸው የሚባሉት የፖሊስ አዛዥ ጀነራል አብዱራዛቅ እና ሌሎች ሁለት የደቡባዊ አፍጋኒስታን ከፍተኛ ባለሥልጣኖች በተኩስ ልውውጥ ወቅት ተገድለዋል። ጥቃቱ የተፈጸመው የዩናይትድ ስቴትስ ከፍተኛ ጀነራል ስካት ሚለር ክፍለ ሀገሪቱን እየጎበኙ በነበረበት ወቅት ነው። ጀነራል ሚለር ከካንዳሃር አስተዳዳሪና ከሌሎች የክፍለ ሀገሩ ባለሥልጣኖች ጋር ለመነጋገር በአስተዳዳሪው ቅጥር ግቢ ውስጥ የነበሩ ቢሆንም ጉዳት እንዳልደረሰባቸው ታውቋል። የአካባቢው ሚዲያ በገለጸው መሠረት ባለሥልጣኖቹ ከተነጋገሩ በኋላ ወደ ሄሊፖድ ባመሩበት ወቅት ነው ተኩሱ የተከፈተው። ሪዛክ ከታሊባን ከተሰነዘሩባቸው በርካታ የመግደል ሙከራዎች ቀደም ሲልም ተርፈው ነበር። ከእርሳቸው ሌላ የስለላ አገልግሎት ኃላፊ ዛሬ በተከፈተባቸው ጥቃት ተገድለዋል። የካንዳሃር ክፍለ ሀገር አስተዳዳሪ በከባዱ ቆስለዋል ተብሏል። ሁለት አሜሪካውያን፣ አንዱ ወታደር ነው፣ በጥቃቱ ቆስለዋል። አንድ የአካባቢው ፎቶግራፍ አንሺ በዚህ ጥቃት ተገድሏል። ታሊባን ዛሬ ለጥቃቱ ኃላፊነት በመውሰድ የጥቃቱ ኢላማዎች ጀነራል ራዛክና አሜሪካዊው ጀነራል ሚለር እንደነበሩ ገልጿል። ጥቃቱን ያካሄዱት ሰርጎ ገቦች ናቸው ብሏል።
የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ በቻይና እና በዩናይትድ ስቴትስ መካከል የከፍተኛ ደረጃ ግንኙነት ማድረግ ካልታሰበ ግጭት ያድናል ሲሉ ለቻይና አቻቸው ተናግረዋል። ማቲስ የቻይናው መከላከያ ሚኒስትር ወይ ፌንግ ጋር የተነጋገሩት ሲንጋፖር በሚካሄደው የእስያ ሀገሮች የጸጥታ ጉባኤ ጎን ነው። የዩናይትድ ስቴትስ ባለሥልጣኖች ከስብሰባ በኋላ ሲናገሩ ከቻይና ጋር ያለው ወታደራዊ ግንኙነት የተረጋጋ ይመስላል ብለዋል። አዲስ ስምምነት ግን አልተደረገም። በዋሽንግተንና በቤዥንግ መካከል ያለው ወታደራዊ ግንኙነት ከቅርብ ጊዜያት ወዲህ በተከሰተው የንግድ ጦርነት የቻይና ወታደራዊ ኃይል ከሩሲያ የጦር መሳሪያ በመግዛቱ አሜሪካ ማዕቀብ በመጣሏ ቻይና በደቡብ ቻይና ባህር ላይ ወታደራዊ ናቁጣዎችን በመመስረቷ ምክንያት ሻክሮ ቆይቷል።
ወደ ዩናይትድ ስቴትስ እያመሩ ያሉትን ብዙ ቁጥር ያላቸው የማዕከላዊ አፍሪካ ፍልሰተኞችን ሜክሲኮ ካላቆመች በስተቀር ከሀገሪቱ ጋር የሚዋሰነውን ድንበሬን እዘጋለሁ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ዝተዋል። ፕሬዚደንቱ ዛሬ ማለዳ በትዊተር ባስተላለፉት መልእክት ፍልሰተኞቹ በዩናይትድ ስቴትስ ላይ የሚያደርሱትን ወረራ ዲሞክራቶች እየመሩ ነው ሲሉም ከሰዋል። አያይዘውም ሜክሲኮ በዩናይትድ ስቴትስ ላይ የሚደረገውን ወረራ ካላቆመች ለማዕከላዊ አሜሪካ ሀገሮች የሚሰጠውን ገንዘብ ሁሉ አቆማለሁ ብለዋል ፕሬዚደንት ትራምፕ። ትራምፕ ዛቻውን ያሰሙት በብዙ ሺህ የሚቆጠሩ የሆንዱራስ ተወላጆች ስደተኞች ዩናይትድ ስቴትስ እንገባለን በሚል ተስፋ በጓቲማላ በኩል ሜክሲኮ ከደረሱ በኋላ ነው። ፍልሰተኞቹ ከአካባቢያቸው የወጡት ድህነትንና ግጭትን ሸሽተው ነው። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ጥቅምት 8 2011 ዓ.ም ተመረጥ ምሽት ፕሮግራም ነው።
የሲቪሉ ማህበረሰብ ድርጅቶች ዴሞክራሲን በኢትዮጵያ ለማጽናት ያላቸው ቦታና ሚና
ማውራት ያለብን የሲቪል ማህበራት ምን አይነት ሚና ሊኖራቸው ይችላል በሽግግር ወቅት ወደ ዲሞክራሲ ለመሸጋገር በሚደረገው ጥረት ውስጥ የሲቪል ማህበራት ምን አይነት ሚና ሊኖራቸው ይገባል የሚል ነው። እንደውም እንደኔ አሁን በኢትዮጵያ የተደራጁ ሲቪል ማህበራት እንዳለመኖራቸው መጠን ሲቪል ማህበራት በሌሉበት ሁኔታ እንዴት ወደ ዲሞክራሲ መሸጋገር አለብን የሚል ራሱ ውይይት ማድረግ ያስፈልጋል።
አዲስ አበባ በውይይቱ ላይ መሪ ሐሳቦችን በመስጠት ከተሳተፉት መካከል የኢንተርኔት ላይ ጻፊው በፈቃዱ ኃይሉን የአዲስ አበባ ዘጋቢያችን መለስካቸው አማሃ አነጋግሯል።
በምሽቱ ዘገባችን ይዘነዋል። The reason for life, what they believe, የሕይወት ዓላማ የሚኖርለት ምክንያት የሚለው መጽሐፍ ደራሲ የምሽቱ የባህልና ማህበረሰብ እንግዳ ዶክተር ዋልተ ንጉስ ዳርጌ።
ከህይወት ከፍቅር ይዞኛል ብል በቃ ደስ ይላል። እያንዳንዷን ቀን የምወደው ነገር እያደረኩ ማሳለፍ እወዳለሁ። ይህ ነዋ ህይወት ኳላፊ ናት። ስለዚህ እያንዳንዷን ቀን አጣጥመህ ስታሳልፈው ህይወት ትርጉም እያገኘ ይመጣል። በዛ ልኩ ደግሞ ግዴለሽ ከሆንክ ደግሞ ነገ የሚባለው ነገር አይኖርም ዛሬ ካልተዘጋጀህለት።
የአራት የዓለማችን ታላላቅ የፊዚክስ፣ የስነ ልቦና፣ የፍልስፍና፣ የስነ ጽሑፍ ሰዎች ህይወት፣ ፍልስፍናና እምነት በሚመረምረው መጽሐፍ ዙሪያ ከተሰናዳ ወግ የተወሰደ ነው። በምሽቱ ይዘነዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
ባለፈው ሳምንት ለደሞዝና ለጥቅማ ጥቅም ጥያቄ ወደ ቤተ መንግስት ሄዱት ወታደሮች የለውጥ ሂደቱን የማደናቀፍ ዓላማ ባላቸው አካላት የተላኩ ነበሩ ሲሉ ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ገልጸዋል። የወታደሮቹ ሐሳብ ክፋት ይኑርበት አይኑረው ስለማናውቅ ብልሹ ሁኔታ ሳይፈጠር ሁኔታው በዘዴ መፈታቱን ተናግረዋል። ከቀበሌ ጀምሮ እስከ ከፍተኛ ካቢኔ ድረስ ያለው ተቋም ብቃት አነስተኛ መሆኑን በዛሬው ንግግራቸው የገለጹት ጠቅላይ ሚኒስትር አብይ ችግር የፈጠረውን ጭንቅላት ችግር ፈቺ ማድረግ ቀላል አይደለም ብለዋል። በሰሞኑ ፕሬዚደንት ሙላቱ ተሾመ የፓርላማ የዘንድሮ ስራ የመክፈቻ ንግግር ዙሪያ ከአባላቱ ለቀረበላቸው ጥያቄ ጠቅላይ ሚኒስትሩ ምላሽ በሰጡበት በዛሬው ንግግራቸው ግድያዎችን፣ የዜጎች መፈናቀልን፣ የደሞዝ ጭማሪና የበጀት ምደባን አስመልክቶ ለሰነሱ ማብራሪያዎች ሰጥቷል። ጽዮን ግርማ ዝርዝሩን ይዛለች።
ከ11 ቀናት በፊት መስከረም 28 2011 ዓመተ ምህረት የህዝብ ተወካዮችና የፌዴሬሽን ምክር ቤቶች መክፈቻ ላይ የተሰማውን የፕሬዝዳንት ሙላቱ ተሾመን ንግግር ተንተርሶ ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያን የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው መካከል ረቡ መስከረም 30 2011 ዓመተ ምህረት በቤተ መንግስት ስለነበረው የመከላከያ ሰራዊት አባላት ጉዳይ አብራርተዋል። ጠቅላይ ሚኒስትሩ የደሞዝና የጥቅማ ጥቅም ጥያቄ ይዘው ቤተ መንግስት ከነትጥቃቸው የሄዱት አባላቱ 5ና 10 በሚሆኑ ሰዎች ለከፋ ዓላማ ተቀስቀሰው ይሄዱ እንደነበሩ ጥቆማ ሰጥተዋል። የወታደሮቹ አመጣጥ ህገ መንግስቱን የጣሰ ብቻ ሳይሆን የተጀመረውን ለውጥ ለማደናቀፍ ያለመና በክፉ ሐሳብ የተሞላ ነበር ብለውታል። ይሄ ከታወቀ በኋላ በተኩስ በታገዘ እርምጃ ቢወሰድ ውጤቱ የከፋ ስለሚሆን አጠቃላይ ሁኔታውን መርምሮ በሳል እርምጃን በመውሰድና ቁጣን በማብረድ የወቅቱን ችግር በዘዴ መፍታት እንደተቻለም ገልጸዋል። ጠቅላይ ሚኒስትሩ
መጀመሪያ ስሜትን አጠረገብን፣ ከቀዘቀዘ በኋላ ውይይት አካሄድን። ራሱ ኤከሌ ቀሰቀሰኝ፣ ኤከሌ አደራጀኝ፣ ኤከሌ አደረገኝ ብሎ አውርቶ ለህግ እያቀረበ ነው። ጥይት ሳይተኮስ ሰው ሳይሞት ይሄ ለነሱ እንደነገርኳቸው አደገኛ የሚሆነው ባጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሻፑ በስተቀር ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው ሰጥተውት ይዛንቀል ውስጤ ድብን ርር ይያለ ማለት ነው።
ይህንን አደረኩ ያሉበትን ምክንያት አያይዘው ገልጸውታል።
ከቡራዩ ከዘበታ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀር ህዝቡ ሊረጋጋ አይችልም። ተዝና የተዝናናው መስዬ ህዝብ አረጋግቼ ህይወት መታደግ ደግሞ የሰጣችሁኝ ኃላፊነት ነው። ይሄ ውስጥ ነው ስራ የሚሰራው። በነገራችን ላይ በዛው የተካለፈ በኋላ ወይኔ አመለጠን ሳንገለው የሚባሉሽ ነበር አቃለን አንመልከተው ወይም እንደነበረውን ጫፍ ልክ እንደፍጥጥ እንሰርና ጸረ ዲሞክራሲ መንግስት እንሆን አይችልን ዋጋ ተፍለንም ቢሆን እንሻገር ካላችሁ ግን ፈተናው ከባድ ፈተናው ደግሞ ይበረታው ከውስጥ ነው የማይነገር የማይዘረዘር ማለት።
ጠቅላይ ሚኒስትሩ የወታደሮቹን ሁኔታ ለማብራራት የተንደረደሩበት ምላሽ የተነሳው የተቋማዊ አቅምን በተመለከተ ለተነሳ ጥያቄ ምላሽ የሰጡ ነው። በኢትዮጵያ በቀበሌ አካባቢ ያሉ የታችኛው እርከን ፈርሰዋል ለሚለው ጥያቄ ቀበሌ ብቻ ሳይሆን ከላይ ጀምሮ ተቋማዊ ብቃት ማነስ እንዳለ አረጋግጠዋል።
ከላይ ጀምሮ መንግስት ባቀደው ልክ እያንዳንዱ መሪ ሰርቶ ማስተጻጸም ወደሚችልበት ተቋማዊ ብቃት አላደገም። ከላይ እስከ ታች በስድስት ወር ውስጥ ጠንካራ ቁመና ያለው ተቋም መፍጠር የሚችል ሀገር ለመኖር ወጠኛ ባልሆንም እንደዚህ ቀላል ከሆነ ኢትዮጵያ ውስጥ እስከዛሬ ደሃ መሆን መለመን ባላስፈለገ ነበር። ሌላውን ተውትና የቀበሌውን ተውና ትናንትና ወዲያ ጸደቃችሁት ካቢኔ 20 ሚኒስትር ማጽደቅ በራሱ የነበረው ጭቅጭቅና ፈተና በጣም ከባድ ነው።
ሰዎች የተለያየ ፍላጎት እንዳላቸው የተናገሩት ጠቅላይ ሚኒስትሩ ነገሮች አስተያየት እንደመስጠት ቀላል እንዳልሆኑም ይናገራሉ።
አሁን ያለው የኢትዮጵያ ህገ መንግስትና ጠቅላይ ሚኒስትር በቀጥታ በህዝብ ድምጽ ይመረጣል ነው። በቀጥታ በህዝብ ተመርጦ እንደ ፕሬዝዳንት የራሱን ካቢኔ ከፈለገበት ቦታ ፊክ አድርጎ ይፈጥራል ነው። በድርድር ነው ከፓርቲዎች ጋር በአንድ ጀንበር ለውጥ ማምጣት የምንችል መስሎት የሚያስብሰው በጣም ስቷል። አስቸጋሪ ንትርኮችና ድርድሮች ያስፈልጋሉ። አንዱን ወገን አንተ ያስፈልግም አይገባም ሂድ ወዲያ ብለን ደሞ ደፍጠን ከሄድን ተመልሰን ትናንትና ውስጥ እንገባለን። በተቻለ መጠን የሁሉንም ግሩፕ ስሜት የሁሉንም ሐሳብ ስሜት አጥፎ ተያይዞ ለመሄድ ትሬድኦፍ አለ ማለት ነው። እየፈለግን የምናጣው ነገር አለ ማለት ነው። እንደምንናገረው እንደምንተቸው ቀላል አይደለም። 20 ሰው መምረጥ እያለ ቀበሌ ሲደርስ ምን ያክል ችግር እንዳለው ማስተብሩ። ምክንያቱም ለውጥ ልክ እንደ አንድ ዛፍ ከዚህ ጋር ነቅለን እዚህ ጋር ምን ተክለው ጉዳይ አለ። ለውጥ በተፈለገው ፍጥነትና ጥራት እንዳይሄድ የሚያደርገው ውጫዊ ፋክተር ብቻ አይደለም ውስጣዊ ፋክተር ነው። ያካሄድነው ሪቮሉሽን አይደለም።
ችግሩን ለመፍታት ብቃት ያለው አመራርና ተቋማዊ አሰራር ለመገንባት እንደሚሰራም ገልጸዋል። አዲስ የተዋቀረው ካቢኔም ከዚህ አንጻር ከስልጣና ጀምሮ በርካታ ስራዎችን ለመስራት እንደታቀደ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ሌላው ማብራሪያ የሰጡበት ጥያቄ በሀገሪቱ በሰላምና ጸጥታ ጉዳይ በተለያየ ቦታ ስለሚከሰተው ግድያ፣ የዜጎች መፈናቀልና ህግ ማስከበርን መሰረት አድርገው ለተነሱ ጥያቄዎች ነው።
ባለፉት 2-3 አመታት ኢትዮጵያ ውስጥ ሲያጋጥም የነበረው መፈናቀል፣ ግድያ፣ የዜጎች ጉስቁልና በሰላም ወጥተው በሰላም መግባት አለመቻል እጅግ በጣም አስነዋሪ ወገን በወገኑ ላይ ጭካኔ ያሳየበትና ኢትዮጵያ እንደ ሀገር እንዲሁም ህዝቦቿ የተፈተኑበት ከዚህ ለመውጣት የሁላችንም ርብርብ የሚጠይቅ እጅግ አስከፊና አሳፋይ ተግባር መሆኑን በተደጋጋሚ ስናነሳ ቆይተናል። በኢትዮጵያ ውስጥ ታይቶ በማይታወቅ ደረጃ ዜጎች በራሳቸው ወገን ላይ በዚያ ልክ ጨክነው መፈናቀል፣ ግድያ፣ ዘረፋ ያካሄዱበት ሁኔታ በሚቀጥሉት ዘመናትም በታሪካችን ውስጥ እንደ ጥቁር ጠባሳ የሚታይ ይሆናል።
ግድያው ዝም ብሎ በዘፈቀደ ወይም ሰዎች በግልፍተኝነት ተነሳስተው የፈጠሩት ሳይሆን ከጀርባው ሌላ ዓላማን ያዘለ ነው ብለውታል።
ይህ ሐሳብ ተራ ወንጀል አይደለም፣ የተቀናጀ የፖለቲካ ዓላማ ያለው ሀገርን በማስጨነቅ ህዝብን በማሸበር ያለው ሁኔታ ለመቀየር ታቅዶ ታልሞ ሰው አደራጅተው ፋይናንስ በመደገፍ ሲሰራ የቆየ ተግባር
ይህም ሆኖ ግን የተሰራው ወንጀል የዘር ማጥፋት ነው የሚል ስያሜ ከተሰጠው ለሌላ ዓላማ የተነሱ አጥፊዎችን ከመጥቀም ውጪ የሚፈይደው ነገር አይኖርም ብለውታል። ፍርሃት አልበኝነት የወቅቱ የሀገሪቱ ፈተና እንደሆነም ተናግረዋል ጠቅላይ ሚኒስትር አብይ።
ፍርሃት አልበኝነት በጣም በከፍተኛ ጥንቃቄ ማየት የሚገባን ጉዳይ ይሆናል። ይህን ከማድረግ አንጻር ባለፉት 6 ወራት መንግስት በ3 ከፍሎ የሰላሙን ሁኔታ ለማየት ሞክሯል። አንደኛው ግጭት ማስቆም ነው። እዚህም እዚያም በተጠና ሁኔታ ታስቦበት ማንና ማንን ብናጋጭ ነገሩ ሊባባስ ይችላል ተብሎ በእቅድ በጥናት ስለሚሰራ እነዛን ግጭቶች ሲያጋጥሙ ቶሎ የማክሸፍ የማስቆም ስራ ነው። ሁለተኛው እንደ መንግስት እየሰራ ያለ ነው እምቅ የግጭት አቅም ያላቸውን ኤሪያዎች ለይቶ መከላከል ነው። ፖቴንሻል የግጭት ሁኔታ የሚታይባቸውን ከባቢዎች እና ግጭቶች ማምከን ነው። ይሄም ጎልቶ ወጥቶ ህዝብ ጋር ሳይደርስ የመከኑ ግን ብዙ የታሰበላቸው የታቀደላቸው የግጭት ህልሞች ቅዶች ነበሩ። ሶስተኛው ዘላቂ ሰላም ማስፈን ነው። ዘላቂ ሰላም ማስፈን የሚያስፈልግበት ምክንያት ሰው ገዝቶ ሸጦ ወጥቶ ለመግባት ምንም ችግር እንደማያጋጥመው የሰላም ስሜት ሲሰማው ማለት ነው። ያን ኢትዮጵያ ውስጥ ማምጣት ይኖርብናል። ያን ለማምጣት ዋናው የሰላሙ ባለቤት እና ዘብ የሆነው ራሱ ህዝቡ ነው።
ጠቅላይ ሚኒስትሩ አያይዘው መንግስት ህግን ለማስከበር እስካሁን የእስር እርምጃ መውሰዱን አብራርተዋል። የግልና የመንግስት መገናኛ ብዙሃን አዘጋገብ ሁኔታ ስለጋዜጠኞች ማህበራዊ ሚዲያም በተመለከተም ማብራሪያ ሰጥተዋል። የደሞዝ ጭማሪ የበጀት ምደባና የዋጋ ግሽበትንም በተመለከተ አንስተዋል። አድማጮች በጠቅላይ ሚኒስትሩ ምላሽ ላይ የባለሙያዎችን አስተያየት ይዘን እንመለሳለን።
በሌላ በኩል ከአዲስ አበባ የተለያዩ አካባቢዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተወስደው የነበሩ ወጣቶች መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን ዛሬ አስታውቋል። ዛሬ የተለቀቁት 1174 ወጣቶች በቁጥጥር ስር የዋሉት ከጸጥታ ችግር ጋር ተያይዞ እንደነበርና የተሰጣቸውን ስልጠና ማጠናቀቃቸውን ኮሚሽኑ ለሀገር ውስጥ መገናኛ ብዙሃን በሰጠው መግለጫ ገልጿል። ወጣቶቹ ዛሬ እንደሚፈቱ ቀደም ሲል ገልጾ የነበረው ፌደራል ፖሊስም ሆነ የአዲስ አበባ ፖሊስ ለተባለው ስልጠና ወደ ጦር ላይ የተወሰዱት ወጣቶች ቁጥር 1204 እንደነበረ ቀደም ሲል አስታውቆ ነበር። ጠቅላይ ሚኒስትር አብይ አህመድ ዛሬ ለፓርላማው በተናገሩበት ወቅት የነዚህኑ ወጣቶች ጉዳይም አንስተው ነበር። ወደ ጽዮን ልመልሳችሁ።
በአዲስ አበባ ከተማ ከመስከረም 2 እስከ 8 ድረስ ባለው ጊዜያት ከተለያዩ ቦታዎች ታስረው ወደ ጦላይ ወታደራዊ ካምፕ ተወስደው የነበሩት ወጣቶች በዛሬው ዕለት መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ኮማንደር ፋሲካ ፋንታ 1174 የሚሆኑ ወጣቶች ዛሬ መለቀቃቸውን ገልጸው ከነዚህ ውስጥ 30 የሚሆኑት በማህበራዊ ችግር ምክንያት ቀደም ሲል ይወጡ ናቸው ብለዋል። እንደ ሀገር ውስጥ መገናኛ ብዙሃን ዘገባ ተጠርጣሪዎቹ ዛሬ ተለቀው በተሽከርካሪዎች ወደ አዲስ አበባ ተመልሰዋል ብለዋል። እነዚህ ወጣቶች ከእስር እንዲለቀቁ ለ3 ቀናት በማህበራዊ ሚዲያ ዘመቻ መደረጉን የዓለም አቀፉ የሰብአዊ መብት ተቋማት ድርጅት አምነስቲ ኢንተርናሽናል እስሩ ህገ ወጥ ነው ማለቱን ጠቅሰን ከትላንት ወዲያ መዘገባችን ይታወሳል። ጦላይ የሚገኙ ወጣቶችን በተመለከተ የፌደራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልና የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ቁጥራቸው 1204 ነው ሲሉ ለአሜሪካ ድምጽ መግለጻቸው ይታወሳል። በዛሬው ዕለት ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት ጠቅላይ ሚኒስትር አብይ በበኩላቸው ስለነዚህ ወጣቶች ማብራሪያ ሰጥተዋል። የነበሩትን ቅሬታዎች የተቃዋሚ የፖለቲካ ፓርቲዎችም ይህንን ማንሳታቸውን በእስር ላይ የሚገኙ ወጣቶችን ቢሮ ድረስ አስጠርተው ማነጋገራቸውን የፖሊስንም ሪፖርት መመልከታቸውን ገልጸዋል። አያይዘውም በፖሊስ በኩል ምንም አይነት ስህተት የለም፣ ሁሉም ወጣቶች ወንጀለኛ ናቸው ብለው እንደማያምኑም ተናግረዋል።
የተያዙ ሰዎች ሁሉም ወንጀለኛ ናቸው፣ አንድም ሰው ወንጀል የሌለበት የለም፣ አጣርተን ነው የያዝነው የሚል ትምክህት ነው የለኝም። ምክንያቱም ያለንን ሲስተም እናውቀዋለን። ያለን ሲስተም አጥርቶ የመያዝ ብቃቱ የደከመ ብቻ ሳይሆን ልምምዱም አናሳ ስለሆነ ደምሮ የሆኑ ሰዎች ይዞ ሊሆን ይችላል። እነዛ ሰዎች መጥተው ካነጋገሩኝና መረጃ ካገኘው በኋላ
ታንጀብል ሆነ የተረጋገጠ ማስረጃ ያለባቸው ሰዎች ለፍርድ እንዲቀርቡ አብዛኛው ግን ሳያቅ በስሜት ተናንሽ ብሮስ የተቀላቀለው ደግሞ የተወሰነ ስልጣናት ሰጥቶት እንዲለቀቅ ነበር አቅጣጫ የተቀመጠው። በዚህ ሂደት ውስጥ የተጎዱ ወጣቶች ካላግባብ የታሰሩ ወጣቶች 10 150 ካሉ የለውጥ አካል አድርገው ማስተባበር አለባቸው። በየቀኑ በህይወታችን ተወራርደን ነው ለውጥ እየመራን ያለነው። አልጋ ባልጋ የሆነ ጉዞ አይደለም ለውጥ። በየቀኑ በመናደርገው እንቅስቃሴ ከውስጥም ከውጭም አደገኛ ሁኔታዎች ያጋጠሙን ህይወታችንን ጭምር ቢሆን ሰጥተን ለውጡን ማስቀጠልና የኢትዮጵያን አንድነት ማረጋገጥ አለብን በሚል ሐሳቤ ነው የሚሰራው። ይሄን አውቆ ወጣቱ የተቀበለው መከራ የተቀበለው ችግር ካለ ለለውጡ የከፈለው ዋጋ አድርጎ ማሰባለን።
ጠቅላይ ሚኒስትር አብይ አህመድ ባለፉት 4 ወራት ብቻ ከ1700 ሰዎች በላይ በቁጥጥር ስር እንደዋሉ ጠቁመው ከነዚህ ውስጥ ከ1000 በላይ የሚሆኑት በደቡብ ክልልና ሐዋሳ ከ300 በላይ ደግሞ በቡራዩ መሆናቸውን ተናግረዋል። ከ80 በላይ በአዲስ አበባ እንዲሁም በሌሎች አካባቢዎች ላይ በወንጀል ድርጊት ላይ ተሰማርተው የነበሩ ሰዎች በቁጥጥር ስር መዋላቸውንም ጠቅላይ ሚኒስትር አብይ በዛሬው ዕለት ተናግረዋል። መንግስት በአሁን ወቅት ባቀዳቸው ስራዎች ወጣቱን በስፋት ተጠቃሚ ለማድረግም እየሰራ መሆኑን ገልጸዋል።
በሰሞኑ የፓርላማው ስራ በዛሬው የጠቅላይ ሚኒስትሩ ንግግርና ማብራሪያ ላይ ተጨማሪ ማብራሪያዎችንና ትንታኔዎችን ከመንግስትም ከመንግስት ውጭም ካሉ ባለሙያዎችና ባለስልጣናት እንደዚሁም ከእናንተው ከአድማጮቻችን ተሳትፎ ጋር እያያዝን ሰሞኑን እንመለሳለን። ጽዮንን አመሰግናለሁ ለዘገባዎቹ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል።
ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራችን ለመመለስ ብንፈልግም ላቀረብነው ጥያቄ መልስ ሳይሰጠን ወራት አለፉ ሲሉ ቅሬታ አሰምተዋል። ቀደም ሲል ጥገኝነት ጠይቀው እዚያው ይኖሩ እንደነበር ቁጥራቸው 350 እንደሚሆን የተናገሩት እነዚህ ኢትዮጵያውያን ጥያቄያቸውን ያቀረቡት ለተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር መሆኑን አመልክተዋል። ስለ ጉዳዩ የጠየቀው የጅቡቲ የሚገኘው የኢትዮጵያ ኤምባሲ ጉዳያቸው በመንግስታቱ ድርጅት ተቋም እጅ ላይ በመሆኑ ጣልቃ መግባት እንደማይችል ለቪኦኤ ገልጿል። የዩኤንኤችሲአር የጥገኝነት ጥያቄዎች መጠለያ ጣቢያ ዋና ኃላፊ በበኩላቸው ፈቃደኝነት የመመለስ ጥያቄያቸው በሂደት ላይ እንደሚገኝ ገልጸዋል። መስታወት አረጋው ሁሉንም አነጋግራ ተከታዩን ዘገባ ልካለች።
በጅቡቲ አልአዴ በተባለ የተባበሩት መንግስታት የስደተኞች መጠለያ ጣቢያ ከ20 አመታት በላይ ኖረናል። 350 እንሆናለን ያሉን ከተለያዩ የኢትዮጵያ አካባቢ ፈልሰው የመጡ ስደተኞች የጉዞ ሰነድ እንዲዘጋጅላቸውና የመቋቋሚያ ድጎማ እንዲሰጣቸው ጠይቀዋል። ሁሉም ስደተኞች ስማቸው በግልጽ እንዲነገር አይፈልጉም።
ከዘጠናል ደርግ በሚፈርስ ጊዜ ከዛ ከአሰብ አካባቢም ከተለያየ ኢትዮጵያ ክፍል የገቡ የደርግ ወታደር የነበሩ ሌሎች ሲቪሎች አሉ። እኛ ደግሞ በፊት በነበረው ሁኔታው ጥሩ ስላልነበረ የግድ ጠፍቼ ድንበር አቋርጬ ነው ወደ ጅቡቲ ገብቼ ጥገኝነት ጠይቀን ሁላችንም በአንድ የስደተኛ ካምፕ እንኖራለን እና ስንኖር ብዙ ችግሮች አሉብን። እንደ ሌላው ስደተኛ ካምፕ ፋሲሊቲ የተሟላ ነገሮች የተሟሉበት ቦታ አይደለም። ይህ ከመሞት መሰረት በሚል ሀሳብ ይህን ያላፈት እዚሁ እየወለድን ልጆቻችን ደግሞ ሌላ ልጅ እየወለዱ እንኖራለን እና የህይወት ለውጥ የለንም። ሀገሪቱ ውስጥ ምንም አይነት ስራ መስራት አይቻልም ዜጋ ካልሆነ በስተቀር። እኛም ሀገራችን ላይ ገብተን የሀገራችንን ውሃ ጠጥተን ብንሞትም ብንኖርም እሱ ይሻለናል ብለን ተደራጅተን ስም ዝርዝራችንን ጽፈን ለሚመለከታቸው ቢሮ አመለከትን። ዩኤንኤችሲአር የጅቡቲ ቅርንጫፍ በኤምባሲ ለኢትዮጵያ ኤምባሲ ሁሉ ጽፈናል፣ ግን እስካሁን የተሰጠን መፍትሄ የለም። አሁንም አለን።
ስንት ትሆናላችሁ? በአጠቃላይ
ወደ 350 አካባቢ እንሆናለን ማለት ነው። ከነቤተሰባችን 28 አመት ይኖራል። ከዛ ላይ የደረጃው እንደነገርኩሽ
ወደ ጅቡቲ ተሰደው መኖር የጀመሩት ሌላው ስደተኛ በዚሁ መጠለያ ውስጥ ትዳር መስርተው የ20 አመት ልጅ አድርሰዋል።
አሁን የመጣሁት ለጓደኞች ጋራ እኔ በ1991 ድረስ ግንቦት ወር ነው የመጣሁት ኢትዮጵያ 83 ይኸው 28 ዓመት ነው።
በምን ምክንያት ነው ከኢትዮጵያ የወጡት?
በዛ ሰዓት እንግዲህ ያው የጦር አባል ነበርንኝ ጦር ግንባር ነበር ነው የመንግስት ለውጥ ተደረገ። የመንግስት ለውጥ የሚደረግበት ሰዓት እንግዲህ በቀጥታ ከአሰብ ወደ ጅቡቲ መግባት አጋጣሚ ነው ሲግሎ ነበረ። ሌላ ምርጫ አልነበረኝም፣ መንገዶችም ዝግ ነበሩ። ከዛ በኋላም ደግሞ ወደ ተመለስኩ ሄድ አጋጣሚውን አላገኘንም። ሌላ ችግር ውስጥ ተመግባት ሂዶ መቆየትና በህይወት መኖር ይሻል ስምለት ቆያ ነው።
ሌላዋ ስደተኛ በአል አዴም የስደተኛ መጠለያ ውስጥ ከ25 ዓመት በላይ ኖረዋል። በዚሁ መጠለያ ልጅ ወልደው አሳድገዋል። የልጅ ልጆችም ለማየት በቅተዋል።
ጥያቄያችን አንድና አንድ ነው። መግቢያ የለም፣ ቤተሰቦች አልቀዋል፣ ቤተሰብ የለም፣ ልጆች አፍርተናል፣ የልጅም አይተናል፣ መውደቂያ የለንም፣ ለአንድ ቀን የሚያስተናግደንም የለም። እስካሁን 28 ዓመት አስቀምጣችሁናል። አሁን ግን ወደ ሀገራችን መግባት እንፈልጋለን። መጠለያ ይሰራለን፣ መቋቋሚያችንን ስጡን፣ የራሳችንን ማረፊያ እና መቋቋሚያችንን ተፈቱ። እኛ ነገም እለት ቢያነሱን ሀገራችን ገብተን ከወገኖቻችን ጋር በመቀላቀል ዝግጁ ነን። ጥያቄያችን መጠለያ ይሰጠን ነው።
ቤተሰብ መስርተዋል።
በጣም 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 የልጅ ልጅ አይቻለሁ። የልጅ ልጅ
እዚሁ መጠለያ ውስጥ
የልጅ ልጅ ያውም ልጄ አለች አጠገቤ። ሁለት ልጆች ነው የወለደችው፣ የወለድኳት ልጄ። ያ አባት ረዳትን የሆኝ ከእግዚአብሔር ጋር ይኸው ይህንን ችግር እየገፋን ነው።
ኑሯችሁ ምን ይመስላል በዚህ በካምፕስ?
ያው ኢትዮጵያዊ ስለሆንን እርስ በርስ እንደጋገፋለን እንጂ ኑሯችን በጣም ከባድ ነው። ሚስ 9 ኪሎ ዱቄት ግማሽ ሌትር የምትሆን ዘይት በወር ይገርምሻል። በእውነት ነው የምልሽ፣ የጨለማ ነው። አንድ ሳሙና ለወር፣ አንድ የሻይ ብርጭቆ ስኳር ወር። ግን ኢትዮጵያዊ ስለሆንን ጎበዞች ስለሆንን እጃችንን ስላልሰጥን እየተደጋገፍን የራሳችንን እየተፍጨረጨር ነው እንጂ እነሱ የሚሰጡንም አታዩ። አሁን ግን ይብቃን ስደት።
በመጠለያው ተወልደው አድገው ልጆች የወለዱ ወጣቶችም ይገኛሉ። እነዚህ ወጣቶች ከሁሉ በላይ የሚያስጨንቃቸው የማንነታቸው ጉዳይ እንደሆነ ይገልጻሉ። ከድርጅቱ የስደተኛ መታወቂያ ውጪ ዜግነታቸውን የሚያረጋግጥላቸው መታወቂያ የላቸውም። ከነዚህ መካከል ስሟን እንዳንጠቅስ የጠየቀችን ወጣት በተወለደችበትና ባደገችበት መጠለያ እሷም የሁለት ልጆች እናት ሆናለች።
እኛ ሀገራችን ህጋዊ ሆኛለች ያቱ ላይ እኮ ነገር ሰዎች ነበሩ ባዛራቸው መጣውቀን ወጭ ዘጣት ነው ሰዎች ናቸው። ወይ ግን ነገር ሰው ለሞ ነው ኮምባላን ፈልገው ኦልሞስት 5 ሰዓት ሊሙ ላይ ነው እና ስካውን ምኑሩ ትሪፍ ይቀበሉ እሺን ቆንቆም ነገር ይዘው ልጅ ማለት የምንም የለው ሎክ ይላል እንደረኛ ስደተኛ ነሽ።
ልጆችሽ ስጣቸው ምንድነው?
እነሱ አሁን ወንድ ልጅም ሴት ልጅም አሁን ገና ትምህርት ጀምረዋል። እሷ አንደኛ ነች፣ እሱ ተቀላው ነው። እንግዲህ ታይ ካርዳቹ የኮኔክሽን ልደገኝ አሉ ማለት እኛ የስልዮት ዳሩ ይችላል። አሁን ነገሮች ከተጣቀሙና ጥሩ ሆነ ማለት ነው። ወደ ሀገር የሚሄዱ ነገር ጥሩ ወደ ሀገር ተገባ ማለት ነው።
ለልጅ ልጆቻችን ስደትን አናወርስም፣ ስደት በእኛ ይብቃ፣ ወደ ሀገራችን መልሱን ነው ያልነው ይላሉ ሌላው ስደተኛ።
ለልጅ አውርሰን እንደገና ለልጅ ልጅ ማውረሱ ደግሞ በጣም ከበደ። ስለዚህ ወደ ሀገር ቤት የመመለስ ጥያቄ ነው እንግዲህ የሚሰራው የሰጠነው ወደ ሀገር ቤትም ራሱ በሄደን የት እንደምናስ ምን እንደምንሆን ራሱ አናውቀው።
በጅቡቲ የኤፌድሪ ልዩ መልእክተኛና ባለሙሉ አምባሳደር ሻሜቦ ሲሳሞ ስደተኞቹ በተባበሩት መንግስታት የስደተኞች ጥበቃ ስር በመሆናቸው ኃላፊነቱን UNHCR ለኢትዮጵያ ኤምባሲ አሳልፎ እስከሚሰጥ ምንም አይነት እገዛ ኤምባሲው ማድረግ እንደማይችል ገልጸውልናል።
በዩኤንኤችሲአር ስር ያለው ስደተኛ በህጉም የአንድ ሀገር መንግስት በ50 ሜትር ክልል ውጪ መጥፋት የማይችልም ኦልሬዲ under the protection of United Nations ስር ስለሆነ ማለት ነው። አሁን ደግሞ በሀገራችን ምቹ ሁኔታ ተፈጥሯል። ፕሮቴክሽናቸው ከተነሳ ወደ ሀገር መግባት ይችላል። እዚህ በእኛ የተያዘ ያለ
ካምፕ ውስጥ የተወለዱ ልጆች የእነሱ ዜግነት ጉዳይስ?
ዩኤንኤችሲአር ነው ይህንንም ችግር ስለሆኑ ከኢትዮጵያዊ ወላጅ እናትና አባት የተወለዱ ስለመሆናቸው ዩኤንኤችሲአር ቤት ሰርቲፊኬት በጅቡቲ ሆስፒታሎች ናቸው። ዩኤንኤችሲአር የጅቡቲ መንግስት ቤት ሰርቲፊኬት ሲሰጥ ፋሚሊ መሆኑን
በጅቡቲ የዩኤንኤችሲአር አልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና የስደተኞቹ ወደ ሀገራቸው የመመለስ ጥያቄን ተቀብለው አስፈላጊ መረጃ በማሰባሰብ ጉዳዩን በጥልቀት እየመረመሩ እንደሆነ ይናገራሉ።
Because this is a process which involves so many stakeholders, we are working on it and it's
የጥገኛ ጠያቂ ኢትዮጵያውያንም ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው መልስ ሳይሰጣቸው ይዘገየው። ከኢትዮጵያ መንግስት ጋር ስለ ጉዟቸው ተነጋግረናል። ጉዳያቸው በምን ሁኔታ ላይ እንደሚገኝም ለስደተኞቹ ለራሳቸው አስረድተናቸዋል። ገና መመለስ የሚገባቸው በርካታ ጥያቄዎች አሉ። ወደ ሀገራቸው ሲመለሱ የሚያስፈልጋቸው የደህንነት ጥበቃን ጨምሮ ከተመለሱ በኋላ ህይወታቸውን እንዴት ሊመሩ እንደሚችሉ ጥናት በማድረግ ላይ ነን። በዚህ ዓመት መጨረሻ ሁሉም ነገር ተጠናቆ በሰላም ወደ ሀገራቸው እንደሚገቡ ተስፋ አደርጋለሁ።
በጅቡቲ በዩኤንኤችሲአር ስር ያለው የአልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና በመጠለያው የተወለዱ ልጆች ዜግነትን በተመለከተ ጨምረው ገልጸውልናል።
ከኢትዮጵያውያን ወላጆች የተወለዱ ልጆች በትውልድ ኢትዮጵያዊ ናቸው። ስለማንነታቸው የምንጠራጠረው ነገር የለም። በዚህም ችግር የሚገጥመን አይመስለኝም። ከቤተሰቦቻቸው በምንም መንገድ መነጠልም አንችልም።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR በድረገጹ ባወጣው የቅርብ መረጃ መሰረት ከ27,000 የሚበልጡ ጥገኝነት ጠያቂዎች በጅቡቲ ይኖራሉ። ጥገኝነት ጠያቂዎቹ በአብዛኛው ከኢትዮጵያ፣ ኤርትራ፣ ሶማሊያ፣ ከቅርብ አመታት ወዲህ ደግሞ ከየመን የተሰደዱ ናቸው።
የስደተኞችንና የተፈናቃዮችን ወደ ሀገርና ወደ ኖሩበት ቀዬ በፈቃደኝነት መመለስ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCRም ዓለም አቀፉ የፍልሰት ድርጅት IOMም እንዲሁም የኢትዮጵያ መንግስት ራሱም የሚያበረታቱት ውሳኔ ነው። ክትትላችንን እንቀጥላለን። መስታወትን ለዘገባው አመሰግናለሁ። ወደ ተከታዩ ዘገባ እንለፍ። የዚምባብዌን ፕሬዝደንታዊ ምርጫ ተከትሎ በተካሄደ የተቃዋሚዎች ሰልፍ ላይ ቢያንስ 7 ሰዎች የተገደሉበትን ተኩስ አስመልክቶ ምርመራ ተጀምሯል። በጥቃቱ የተጎዱና የቆሰሉ ይካሳሉ የሚል ተስፋ ማድረጋቸውን ጠቅሶ ሪፖርተራችን ኮሎምበስ ማሁንጋ ከሐራሬ ያጠናቀረውን ዘገባ ቆንጅታ እየታቀርባለች።
በተቃውሞ ሰልፉ ላይ በአውቶማቲክ መሳሪያ በተተኮሰ ጥይት ተመቶ የቆሰለው ኤድሪያን ሙንጀሪ ነፍሴ በመትረፏ እድለኛ ነኝ ይላል። የ31 ዓመቱ ኤድሪያን እንደ አውሮፓውያን አቆጣጠር ነሐሴ 1 ቀን በጸጥታ ኃይሎችና በተቃዋሚ ሰልፈኞች መካከል በተፈጠረ ግጭት ላይ በተተኮሰ ጥይት ቀኝ እጁ ላይ ተመቶ ቆስሏል። የዚምባብዌን የድህረ ምርጫ ሁከት በተመለከተ ምርመራ የሚያካሂደው ኮሚሽን ፊት ቀርቦ በሰጠው ቃል ወታደሮች የተቃዋሚ ፓርቲ ደጋፊዎች ላይ ጥይት ሲተኩሱ ተመልክቻለሁ ብሏል። የምስክርነት ቃሉን ከሰጠ በኋላ VOA አነጋግሮት ነበር።
በስርዓቱ በጠቅላላ ምርር ብያለሁ። ካሳ ይከፈለኛል ብዬ አስባለሁ። ምክንያቱም አሁን በጄ ምንም ነገር መስራት ከበድ ያለ ነገር ማንሳት አልችልም። የሚሰጠኝ ካሳ የደረሰብኝን ጉዳት የሚያካክስ ይሆናል ማለት ሳይሆን በቃ መኖር እንድችል እንጂ።
የሀገሪቱ ፕሬዚደንት ኤመርሰን መናንጓጓ ናቸው ነጻ መርማሪ ኮሚሽኑን ያቋቋሙት። የሚመሩትም የቀድሞው የደቡብ አፍሪካ ፕሬዚደንት ጋሌማ ሞትላንቴ ናቸው። ኮሚሽኑ ቢያንስ 7 የተቃውሞ ሰልፈኞች ስለተገደሉበትና ብዛት ያላቸው ስለቆሰሉበት ጥቃት በሶስት ወር ጊዜ ውስጥ ምርመራውን አጠናቆ ሪፖርት እንዲያቀርብ ተጠይቋል። ተቃዋሚዎች ሰልፍ የወጡት በሐምሌ ወር የተካሄደው ፕሬዝደንታዊ ምርጫ ውጤት ይፋ እንዲደረግ በመጠየቅ ነበር። መንግስቱ እንደሚለው ፖሊሶች ሰልፉን መቆጣጠር ከአቅም በላይ ሲሆንባቸው የጦር ሰራዊቱን እርዳታ ይጠይቃሉ። ማንኛው ነው ተኩስ ከፍቶ ሰው የገደለውና ያቆሰለው? የጦር ሰራዊቱ በጉዳዩ ላይ እስካሁን ድምጹን እንዳጠፋ ነው። ያ ጥቃት ከደረሰ ከሁለት ቀናት በኋላ ፕሬዝደንት መናንጋጓ በምርጫው ማሸነፋቸው ይፋ ተደረገ። የተቃዋሚው የዲሞክራሲያዊ ለውጥ ንቅናቄ ቃል አቀባይ ጄኮብ ማፉሜ የኮሚሽን ምርመራ የሚባለው ከይስሙላ የሚያልፍ አይደለም ይላሉ።
And for serious people to continue hearing testimony about how people demonstrated
ሁኔታውን በደንብ ለሚገነዘበው ህዝብ በተከታታይ የሚያሰሙት ሰልፉ እንዴት ነው የተከናወነው? ሰልፈኛው እንዴት ነበር ሐሳቡን የሚገልጸው? በዛ ላይ የሚሰጠውን የምስክርነት ቃል ነው። ዋናው ወሳኙ ጉዳይ ግን አልተነሳም። ማን ነው ጦሩን ያዘመተው? ማን ነው የእውነት ጥይት አስታጥቆ የላከው? ማን ነው ተኩስ ብሎ ትዕዛዝ የሰጠው? ማን ነውስ ተኩሶ ሰው የገደለው? ይሄ ነው መጠየቅ ያለበት። ያ ሲሆን የሚመለከታቸው ሰዎች በወቅቱ ምን እያሰቡ ነበር? የተሰጣቸው ትዛዝስ ምን ነበር የሚለውን ለመጠየቅ ይቻላልና ፕሬዝዳንት ሙትላንቴ በዚህ የኩምክና ትሪት ስማቸውን ማስጠራታቸው ያሳፍራል።
የቀድሞው የደቡብ አፍሪካ ፕሬዝዳንት ማለትም የኮሚሽኑ ሊቀመንበር በበኩላቸው በተያዘው ምርመራ ውጤት መገኘቱ አይቀርም ብለው ተስፋ እንደሚያደርጉ ነው የሚናገሩት።
Our task will be as follows: to identify the actors and their leaders.
ኃላፊነታችን ተዋናዮቹን ለይቶ ማወቅ ነው። የመሪዎቹ ስትራቴጂ ምን ነበር? ለድርጊቱ ያነሳሳቸው ምክንያትስ ምንድነው? የሀገሪቱ ፖሊስ ሰራዊት ህግና ስርዓትን ለማስጠበቅ ያለው ኃላፊነት ምን ያህል ነው የሚለውን እንመረምራለን። ህግና ስርዓትን ለማስከበር የጦር ሰራዊቱን መጥራት ለምን አስፈለገ? የተወሰደው ርምጃ የህዝብን ደህንነት ለመጠበቅ ህግና ስርዓትን ለማስከበር ተገቢ በሆነ መጠን ነበር ወይ? እናጣራለን።
ከኮሚሽኑ ካሳ የሚጠብቁት ታዲያ ተቃዋሚ ሰልፈኞች ብቻ አይደሉም። አንድ ከፍተኛ የገዢው ዛኑ ፒኤፍ ፓርቲ ባለስልጣን $100,000 የሚያወጣውን አውቶቡስን በፓርቲያችን አርማ አሸብርቆ ስለነበር ተቃዋሚ ሰልፈኞች አጋይተውብኛል ሲሉ ለኮሚሽኑ ቃላቸውን ሰጥተዋል።
ክብራትና ክብራን አድማጮች ከዚህ በሳምንት 7 ቀን ከመተላለፍላችሁ መደበኛ ስርጭት በተጨማሪ በየዕለቱ ከምሽቱ 2 ሰዓት ከ2 ሰዓት ተኩልም ጋቢናን እንድታደምጡን ጋብዛለን።
ዌብሳይታችን amharic.vanews.com ላይ እንገኛለን። በፌስቡክና ትዊተር VOA amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲናው በተጨማሪም በእጅ ስልካችሁ voa.hon.mobi ላይ ታገኙናላችሁ።
አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ42 ደቂቃ ነው። የምናስተናግዳችሁ ሶሎሞን አባተና
አዳነች ፍሳዬ ነን።
የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ስኪፕሲስክ ቴክኒሻኑ ነው። የማህበራዊና መገናኛ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ሙዚቃን ጋብዛችሁ
Yes, my meritu, yeva hesifatu, and alam garcha, and ergatu. I know chishim baine, tadakim me yayo, suwati swati, witi witi shalom. Yes, my meritu, ye bahe sifatu, and alam garcha, and ergatu. I know tishim baine, tadakim me yayo, suwati swati, witi witi shalom. And it's a kirida, And I day of a while And a curvy buku And a lomi shita Ava vanda yenu And a wadi shalom Fikashin vifikre Vifikish liknasom Yesan wetetinda haru Tegabe zemede
Gitim Gebre Christos Desta Dimsawi Mikael Belainakh ane wodishallo namsegnalen Kubratna Kubran admachoch kemishitu 3 sa'at ka 44 daqiqa hona Weda teketayu zigijetachin nalfallen
ባህልና ማህበረሰብ ተከታይ ዝግጅት ነው። የፊዚክስ ሊቁን አልበርት አንሽታይን
የመጽሐፍ ርዕስ The Reason for Life የፊዚክስ ሊቁን አልበርት አንሽታይንን፣ የሥነ ልቦና ጠቢቡን ሲግመንድ ፍሮይድን፣ ዕውቁን ደራሲ ፊዮዶር ዶስታየቭስኪን፣ ስመጥሩን ብዕረኛ ሊዮ ቶልስቶይን፣ የሕይወት ፍልስፍና እና እምነት የሚመረምር መጽሐፍ ነው። በመጽሐፉ ጭብጦችና የሕይወትን ትርጓሜ በሚፈትሹ ጥያቄዎች ዙሪያ ከደራሲው ከዶክተር ዋልተ ንጉሥ ዳርጌ ጋር የተጀመረ ወግ የመጨረሻ ክፍል ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው አወያዩ። የውይይታቸውን ያለፈ ሳምንት ክፍል ከገታበት ሐሳብ መለስ ብሎ በሚያስታውስበት ጥያቄ ይነሳል አሉላ ለዚህ ምሽት ተከታይ ክፍል።
ዶክተር ዋልተ ንጉሥ፣ ይሄ የሰው ልጅ የመኖር ዓላማ ወይም የሕይወት ትርጉም ቀደም ብለን እንዳነሳ ነው በዘመናት ውስጥ በተለያዩ ጊዜያት በተለያዩ ሰዎች በተራውም በተጠበበውም ይነሳሉ። በኪነ ጥበብ ሰዎች እንመለከተዋለን። ያለቀ መልስ የሚገኝለትም አይመስለኝም። ጥያቄውም ይቀጥላል፣ መልስ ፍለጋውም እንዲሁ። ነገር ግን አንዳንድ ጊዜ ከሌላ ጊዜ በበለጠ ጥበቅ አድርገን እንድንመለከት እንድንጠይቅ ያደርጋሉ። ይልቁንም የበረታ የኑሮ ጫና፣ የበረታ የተሳከረ ሁኔታ ውስጥ መግባት እነኝን ጥያቄዎች በቅጡ እንድንመረምር፣ ስለ ራሳችን የበለጠ እንድንረዳ፣ እንድናውቅ ይጋብዛሉና እስኪ ከነኚህ ታላላቅ የጥበብ ሰዎች ምሁራን እንንጠቅና የራሳችንን እናድርገው። በተራው ሰው አይን እነኚህን ጥያቄዎች እናንሳ። ለምን ተፈጠርኩ? ቀደም ብለ ያነሳው ጥያቄ ይነሳል። ምንድነው ትርጉሙ? ምኖርለት ይነሳል። እነኚህን መጠየቅ በቻልን ቁጥር ደግሞ ምናልባትም የተሻለ ሰው የመሆን እድል ይሰጠን ይሆናል ተብሎ ይታሰባልና አንተ እንዴት ታየዋለህ? ከነኚህ ምሁራን ውጪ እንደ አንድ ሰው እንደ ግለሰብ፣ ይልቁንም ደግሞ ማህበረሰብ ውስጥ በሚታዩ ቅራኔዎችና ግጭቶች አይን እንዴት ትመለከተዋል? ይህን ጥያቄ ምን አይነት ጥያቄዎችን ሰዎች ማንሳትስ መመርመርስ ማዛመድስ አለባቸው ካሉበት ንባራዊ ሁኔታ ጋር?
ይሄ ጥያቄ ይገርማል፣ በጣም ፐርሰናል የሆነ ጥያቄ ነው። መግቢያችን ላይ እንደተነጋገርን ከዛሬ 18 ዓመት በፊት ከኢትዮጵያ ወደ ጀርመን ሀገር ለትምህርት መጣሁኝ። ጀርመን ሀገር ማስተርሴን ከሰራሁኝ በኋላ የፒኤችዲ የመስራት እድል አገኘሁ። ከዛ በኋላ ደግሞ በአንድ ዩኒቨርሲቲ የማስተማር እድል ሳገኝ በሶስቱም ዩኒቨርሲቲዎች ውስጥ እኔ ማርበ በነበርኩበት ጊዜ ጥቁር ከአፍሪካ እኔ ብቻ ነኝ። አሁን እኔ በማስተምርበት ዩኒቨርሲቲ እኔ ብቻ ነኝ ከአፍሪካ በመርመር ደረጃ። በተማሪ ራሱ አሁን ከአፍሪካ በኤሌክትሪካል እና በኮምፒውተሩ ምንም ጥቁሮች አላውቅም። ይሄ ብቻ ሳይሆን በጀርመን የሚበዙት የሚታወቁት በስደተኝነት እና የሚበዛው ሰው እንደዛ ነው የሚያየኝ። ኢቨን በዩኒቨርሲቲ ውስጥ ስማርም ሳስተምርም የመጀመሪያው ኢሜጅ የሚስሉት እኔ ስደተኛ እንደሆንኩ ነው። እንደማንኛውም ስደተኛ ነው የምታየው። እና እንደዚህ አይነቱ የቀን ተቀን ልምምድ ማን ነኝ እኔ የሚለውን ጥያቄ ሳልወድ እንድጠይቅ ያደርገኛል። ማን ነኝ እኔ? ለምንድን ነው የምኖረው? ለእኔ ግድ የሚለው አለ ወይ? የኔ መኖር ለሌላው ሰው ልዩነት ያመጣል ወይ? እኔስ ለራሴ ከራሴ ጋር ታርቅ ያለው ወይ? በራሴ በገጽታዬ ይሁን በምኖርበት ኑሮ ታርቅ ያለው ወይ? ተቀብዬው ነው ወይ የምኖረው? አዎ የሚለው ነገር በየቀኑ የምጠይቀው ነገር ነው። እና እምነት ሳይኖረን ማን ነኝ እኔ የሚለውን ነገር ሳንመልስ የምኖርለት ነገር ለምንድን ነው ብዬ ሳልመልስ መኖር አልችልም።
ማን ነኝ እኔ የምኖርለት ምክንያትስ የሚለውን ትልቁን ጥያቄ ሳልመልስ መኖር አልችልም ነው ያልከው ዶክተር ዋልተ ንጉሥ። ይህን ሐሳብ የሚያውጠነጥኑ ብዙዎች ዘንድ በተለያየ መንገድ ጥያቄውም መልስ ፍለጋውም ትርጉም ላለው ሕይወት እንደ አይነተኛ መንገድ ዘይቤም ተደርጎ ይታያልና የነኝን ታላላቅ ሰዎች አስተሳሰብ ዘይና መንገድ በቃኝህበት መልኩ እስኪ ደግሞ ያንተን መንገድ ገፋ አድርገህ በጨረፍታ አሳየን።
አዎ፣ በየቀኑ እነዚህን ጥያቄዎች እንደ አዲስ ባልመልስም እያረጋገጥኩኝ እመልሳለሁ። እኔ የክርስትና እምነት ተከታይ ነኝ። የክርስትና እምነት በጣም በሚያስደንቅ መልኩ ለህይወቴ ከፍተኛ ማረጋገጫ ሰጥቷታል። በእግዚአብሔር አምሳሌ የተፈጠርኩ ሰው ነኝ። እግዚአብሔር ቅድም አይንስታይን እንዳለው በጣም በሚያስደንቅ አእምሮ፣ በሚያስደንቅ ስርዓት፣ በሚያስደንቅ የሂሳብ ቀመር ነው ምድርን የሰራው እና ከዛ በላይ ደግሞ ከየትኛውም ፕላኔት ይበልጣል ይላል ሰው በዩኒቨርስ ላይ ከምታገኘው
በረቂቅነቱ።
አዎ ከየትኛውም እንደውም ፕላኔት አይደለም እሱ የሚለው ይቅርታ፣ ከየትኛውም የሶላር ሲስተም ኮምፕሌክሲቲ ብታየው አንድ ንብ ትበልጣለች ይላል። የአንድ ንብ አሰራር በጣም እሱ ያስደንቀዋል አይንስታይን። እና ለኔ ይሄ ትልቅ ምክንያት ነው። በእግዚአብሔር አምሳሌ የተፈጠርኩ ፍጥረት ነኝ። እዚህ አሁን በጀርመን ጎዳናዎች ላይ ስመላለስ ሰው ባያቀኝም እንኳ ያ ጥቁር ሰው ቢሆን መጠሪያዬም እንኳ እኔ በእግዚአብሔር አምሳሌ የተፈጠርኩ ነኝ። ደግሞ ወደ ክርስትናው ስትመጣ የልዑል እግዚአብሔር ልጅ በመስቀል ላይ ለኔ ሞተልኝ ሰው ነኝ የሚለው ትልቅ ማረጋገጫ ይሰጠኛል። ለምኖርበትም ነገር ደግሞ አሁን ቅድማ ከዶስቶየቭስካ በጣም ነው መስማማው ነጻነትን በፈቃድ መስጠት ሰው ሳይን ብዙ ነገር ማድረግ ሲቻል ሰው ሳይን መስረቅ ይቻላል ሰው ሳይን መወስለት ይቻላል አያረጋግጥም ብሎ መዋሸት ይቻላል ስለራስ የተለያየ ግምት ለሰው አቅርቦ መስጠት ይቻላልና የሁሉ ሲቻል በፈቃድ ግን መስጠት ይሄ ነው ትልቁ ነጻነት ብዬ ነው የምገምተውና በዚህ መረዳት ነው እኔ እንደ ግል ስለጠየቀኝ ነው ምነግር
የግሉም ነው ከፍልስፍና ካስተሳሰብ ራቅ ያለ ዘመንና ቦታን ከሚወክል እምነት ይልቅ የበለጠ ለአድማጮቻችን የራስ የሆነውን ነገር ልናመጣም ይረዳልና አመሰግናለሁ። ይሄን መሰረታዊ ጥያቄ ለመጠየቅ የግድ መራቀቅ እንደማይጠየቅ እንስማማና ማንኛውም ሰው ትርጉም ያለው ህይወት እንዲኖር ተክቶ መስራት ያለበት መጣር ያለበትን ይሃል መሰረታዊ የሆኑ ያልተዛነፉ ሌሎችን የማይበድሉ ነገሮች ውስጥም ለመኖር መፈለግ ብዙ ዕቀት የሚጠይቅ አይመስለኝም መሰረታዊ ነውና። ነገር ግን አንዳንድ ጊዜ የፍልስፍናው አስተሳሰብ ቀደም ብለን እናነሳቸው ምሁራዊ ጥያቄዎቹ የጥናት ጥያቄዎቹ ተቀለም ቁጥር ጋር ተያይዘው የሚነሱትን ይሃል መማር ብቻውን ሲያድንም አናየም ዕውቀት መኖሩ ብቻውንም ሲፈታቸው አናየም አንዳንዴ ቀለም በቆጠረው ፊደል በለየው ብዙ እናያለን እስኪ መልከት ታርጋ
ይብሳል እውነት ነው። ለኔ ትልቁ ችግር ምንድነው ያው በመጽሐፌ ላይ እግዚአብሔር በሰው ህይወት ውስጥ ያለው ቦታ ከዛ ደግሞ የሰው ህይወት እንዲህ ነበር ቀደም ተከተሉና ለኔ የመጀመሪያውን ጥያቄ ሳንመልስ የኔ ባለቤት ማን ነው የሚለውን ጥያቄ ሳንመልስ የሁለተኛውን ብንመልስ ትርጉም አይሰጥም። ምክንያቱም ዶስቶየቭስኪም የሚለው ይሄንን ነው እግዚአብሔርን ከቀመሮቻችን ካወጣን ሁሉ ኢኩዌሽኖች ኮላፕስ ያደርጋሉ ይላል። በቃ በምንም ተአምር ሌላውን ሰው ማሳመን አትችልም የምትኖረው በዚህ ምክንያት ነው ብለ እግዚአብሔርን ካወጣው የኔ ባለቤት ግን እግዚአብሔር ነው የሚለውን ነገር ስታይ አንደኛ ለእግዚአብሔር ተጠያቂ ትሆናለህ ይጠይቃል እግዚአብሔር ለምን እንዲያረክ እባላለሁ ብለ ታስባለህ። ሁለተኛው ነገር ደግሞ እግዚአብሔር አለልኝ ማለት እንትችላለህ እኔ ከመቀደም ወንና ይቀደም ብትለው በቃ ለኔ እግዚአብሔር ያስብልኛልና እግዚአብሔር በህይወታችን ቦታ መኖሩ ሳንናወጥ እንድንኖር ለሌላውም ፌር እንድንሆን ያስገድደናል። መስረቅ አያስፈልገኝም ግን እግዚአብሔርን ከኩዌሽኑ አውጣውና ህይወትን መታመጣብን ተግዳሮት እስቲ ነው በየቀኑ ህመም አለ ማጣት አለ ያኔ ማንንም ሰው ማስብል ከሆነ የመጀመሪያው ጥያቄ በቅጡ አለመመለስ ይመስለኛል። ለብዙ ነገሮቻችን
ነው የሚያደርሰው። በአንጻሩ ደግሞ ከእምነት ጋር የተያዙት ነገሮች ደግሞ በተቃራኒው ለመመልከትን ሞክር ዶክተር ዋልት ንጉስ አንዳንድ ጊዜ መሰረታዊ የእምነት መርሆችን መከተል መለማመዱ ስለእምነትም ቅድም ከእምነት ጋር ተያይዘው ስለሚነሱ ስለፈጣሪ ማንነት ስለግንኙነታችን ማወቁ እንደሚረዳ ግልጽ ያደረከውን ይላል። መንፈሳዊ ሳይሆኑም ቀናውን መንገድ መከተልም አለና ምናልባትም አንዱን ሲያነሱ ሌላውን መጣል እንዳይሆን በሱስ መንገድ በመርምር ስራዎችም እንደተመለከተው የህይወት ግንዛቤህንም አሁን ለምታካፍለን የግድ መንፈሳዊ ስራ አይሆኑም ጤናማ ህይወትን ለመምራት የሚቻልበትን መንገድ ማወቅ ይችላሉና ሰዎች
እውነት ነው። አሁን ከፍሮይድ በስተቀር አውዚን ሶስቱ ሰዎች ፊሎሶፊ ስታይ አይንሽታይን በእግዚአብሔር በሰው ጣልቃ አይገባም ብሎ ያምናል ኢምፐርሰናል ነው ብሎ ያምናል አይደል ግን ሶስቱንም ያስማማቸው ነገር ምንድነው የሰው ልጅ ሰላም የሚያመጣለት ለራሱ ሃርሞኒ ሊያመጣለት የሚችለው ነገር ባልንጀራውን እንደራሱ አርጎ ሲወድ ነው ይላል። ይሄ አሁን ሃይማኖታዊ መሆን አያስፈልገው ምክንያቱም አሁን የዩሮፒያን ፖለቲክስ ብታየው የሚበዙቱ መንፈሳዊ ምትራቸው አይደሉም ግን ከማጣት ብዙ ተምሯል። አሁን እስከ ሁለተኛው ዓለም ጦርነት ድረስ ብዙ ነገሮችን ኤክስፐሪመንት አድርገዋል። በሶሻሊዝም ሞክረዋል፣ በኮሙኒዝም ሞክረዋል፣ በናሽናል ሶሻሊዝም ሞክረዋል። ሁሉ ነገር አይተውት ብዙ ዋጋ አስከፍሏቸዋልና በቃ የመጨረሻው ነገር ወደ ሰላም የሚያመጣን መከባበር ነው። ይሄ ሌላው ሊያድርግብህ ማትፈልገው ነገር አንተም ሌላው ላይ አታድርግ የሚለው ነገር እንደ ወርቃማ ፍርአት አይተውታልና ይሄው ደግሞ እየሰራላቸው ነው። አትሊስት እስካሉበት ሁኔታ ስታይ ሰላማዊ ናቸው። ያ ቀኑ ሙሉ የትም ገብተን እንውላለን ማታም ሽተን እንገባለን። ህፃናት ልጆች እስከ ምሽቱ 5 6 ሰዓት ውጪ ቆይተው ይመለሳሉ ምንም አይሆኑም። ሰርቶላቸዋል ለፈልጌ ነውና ባልንጀራን እንደራስ መውደድ ሃይማኖታዊ መሆን አያስፈልግም
ሆነ የለበትም
አያስፈልግም።
ይሄ ተለዋዋጭ ሁኔታዎች በአለም ውስጥ የሚታዩ ምናልባትም ያናኗ ዘይቤያችን የሚቀይሩ የሚመስሉ መሰረታዊ ጥያቄዎች እንዲነሱ የሚያደርጉ ስደትን የመሳሰሉ ፍልሰት በስፋት እና ያለን አሁን ከመካከለኛው ምስራቅ ወደ አውሮፓ እየጎረፉ ነው። አንዳንድ ስርዓቶችን እያስለወጡ ነው። በዩናይትድ ስቴትስም የፖለቲካ ሁኔታ ከዚህ ቀደም ታይቶ በማይታወቅ ማለት የሚያስችል የቅርብ ጊዜ ታሪክን ነው የማነሳው። እየተለወጡ ባሉበት አንዳንድ ጊዜ በቀቢጸ ተስፋነት ሳይሆን እንደው ከንቱ ነው ለሁሉ ነገር መሯሯጥ፣ ለግል ብልጽግና ከሚገባው በላይ መሯሯጥም ከንቱ ነው የሚለውም ጥያቄ ቀደም ከመናነሳው የህይወት ትርጉም ጋር ተዛምዶ ይታያልና ለግል ጥቅም ሲባል የሚሮጠውንም ገደብ እንዲበጅለት ሰዎች እንዲመለከቱ በዚህ በመጽሐፍ The Reason for Life ለህሉና ምክንያት በሚጠይቀው መጽሐፍ ቅኝት እንዴት ታየዋለህ?
አዎ እኔ በሁለት አይነት ነው የማየው። አሁን የፍልሰትን ወይንም ስደትን ስታይ እና ወደ አሜሪካ ስትመጣ ደግሞ ይሄ አምባገነንነት እየተባባሰ መምጣቱ የአሜሪካ ትልቁ ችግር ሰዎች የሌላውን አለማወቅ ይበዘብዙታል፣ ኤክስፕሎይት ያደርጉታል። ትልቁ የአሜሪካ ችግር እኔ የሚመስለኝ ምንድነው አብዛኛው ሰው ሃይማኖተኛ ሰው ነው፣ ግን ሃይማኖት እንደዚህ ነው ወይ የሚለው ብሎ ነገሮችን ለመመርመር ፈቃደኛም አይደለም። ራሱ ይሄ የመልቲሚዲያው ዓለም የቴሌቪዥኑ የሚያመጣው ሰዎችን ከውቀት እንዲነጥሉ ያደረገ ስለማመጣ የዛ ኮንሲኩዌንስ ነው አሁን ትልቁ ችግር ብየን የማየው። ውቀት ደግሞ የሚመጣው ነገሮችን በቅጡ በመፈተሽ በቅጡ በመመርመር ነውና በርግጥ የአፍሪካንም ወደ ሚድል ኢስትም ስትመጣ የስደቱ ትልቁ ችግር ምንድነው ሰዎች መብታቸውን አለማስከበራቸው ነው።
ዲክቴተርሺፕ እንዲገኙ ያደረገው
ለሚበዛው ሰው ነጻነት ለሚበዛው ሰው ፍትህ የተወሰኑ ሰዎች መቸገር አለባቸው። ነጻነት ዝም ብሎ በነጻ የሚመጣ ነገር አይደለም እና ትልቁ ችግር በቃ የእውቀትና የመድፈር ችግር ነው ብዬ ነው የማየው።
እንደው ዘና ባለው ስሜት ውይይታችን እንቋጭ፣ የቀረው አንድ ደቂቃ ነው። ዶክተር ዋልተ ንጉስ በጥናትና በምርምር ሰፊ ጊዜን እንደሚያሳልፍ ሰው በምርምር ስራዎች ውስጥ ጊዜ እንደሚያጠፋ ሰውና ይልቁንም ደግሞ የጥናት ስራዎችንም ሆነ ይህን የመሰል ልቦለድ ስራዎችን አላነሳንም ጨምሮ በርከት ያሉ ስራዎችን አውጥተሃልና በመጽሐፍ ከመጽሐፍ ጋር ከጥናት ጋር በተገናኘ እንደሚያሳልፍ ሰው ብቻ ሳትሆን የህይወትንም ለዛ ለማጣጣም ለራስ የፈቀድክ ይመስላል። አንዳንድ የህይወት ምልከታን የሚመለከቱ ጽሑፎች እንደተመለከትኩት ያንንም ማመጣጠን ይቻልክ ይመስላል። በሱን ቋጨው ምን ይመስላል የኑሮ ሁኔታ? ለኑሮ ያለ አቀራረብ ምን መልክ አለው?
አው ከህይወት ጋር ፍቅር ይዞኛል ብል በቃ ደስ ይለኛል። ከህይወት ጋር እያንዳንዷን ቀን የምወደው ነገር እያደረኩ ማሳለፍ እወዳለሁ። መሮጥ እወዳለሁ፣ መዋኘት እወዳለሁ። ዊንተር ሲሆን ወደ አልፕስ ሄደን ከልጆች ጋር ስኪ እናደርጋለን።
የበረዶ ሸርተት
አው በበረዶ እንሸራተታለን እና አው ይሄ ነው ህይወት ኳላፊ ናት። ስለዚህ እያንዳንዷን ቀን አጣጥመስ ስታሳልፈው ህይወት ትርጉም ያገኘ ይመጣል። በዛ ልኩ ደግሞ ግዴለሽ ከሆንክ ደግሞ ነገ የሚባለው ነገር አይደለም። ዛሬ ካልተዘጋጀለ ነገ የሚባለው ነገር ዛሬ ነው የሚዘራው።
ልክ ነው። ከህይወት ጋር ፍቅር የሚያጓጓ የሚጋባም ስሜት ይመስላል። እነኚህ በታላላቅ ሳይንሳዊ ስራዎቻቸው የሚታወቁ ነገር ግን የግል አመለካከታቸውና ፍልስፍናቸው ከአምላክ ጋር ያላቸው ግንኙነት በጥልቀት ያልተመረመረ ነው በሚል መንፈስ ስራዎቻቸው እንዳሰ ለዛሬ ለኛ እንደሚሆን ምናልባትም በዚህ ሰዓት የሚከታተሉ ታዳሚዎቻችን ከራሳቸው ጋር እንዲያዛምዱ ላቀረብካቸው ሐሳቦች ለጊዜው አመሰግናለሁ። ወደ አገርህ መመለስህ ነው ሁለተኛው አገርህ።
ከህይወት
ጋር ፍቅር ወድጄዋለሁ። እግዚአብሔር ይስጥልኝ ዶክተር ዋልተ።
አመሰግናለሁ አሉላ ስለጋበዛችሁኝ። እዚህም ደግሞ መጥቼ በጣም እንደ ቤተሰብ ስለተቀበላችሁኝ አንተንም በአካል ማግኘቴ በጣም በጣም ደስ አሰኝቶኛል። ዛሬ ከብዙ ጊዜ ጀምሬ በድምጽ ማውቃቸውን እነ ትዝታን እነ ሰለሞንን እንደዚህ ደግሞ ማግኘት አመሰግናለሁ።
ሉላን እንዲሁም ዶክተር ዋልተ ንጉስን እናመሰግናለን። እኛም ከዚህ ከስቱዲዮ ክብራትና ክብራን ዝግጅታችን ወደ መጠናቀቁ ነው። አጫጭር መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ65 ሳንቲም ነው። በኢትዮጵያ ብሔራዊ ባንክ የአርብ ጥቅምት 2 ዝርዝር መሰረት ዌብሳይቱ nbe.gov.et ላይ የሰፈረ ነው። 18 ምንዛሪዎችን እዚያው ዌብሳይት ላይ ማግኘት ይቻላል። በተጨማሪ የባንክ መሸጫ ዋጋ 28 ብር ከ21 ሳንቲም ነው። እንዲሁም የአንድ በርሜል ድፍድፍ ዘይት ዋጋ 80 ብር ከ05 በብሬንት እንደዚሁም በኒውዮርክ ዋጋ 69 ዶላር ከ75 ሳንቲም ነው። የ99.96% ጥራት ያለው የ24 ካራት ወርቅ ዋጋ ዛሬ 38 ብር ከ38 ዶላር ከ67 ሳንቲም ወይም 1122 ብር ከ82 ሳንቲም ነው። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ከፊል ደመናማ ዝናባማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው 10 ዲግሪ ሴልሺየስ ይሆናል። ዝግጅታችን ተጠናቀቀ። Thank you.